Voice of America. በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግስት እንዲመሰረት የሚጠይቀው የዩናይትድ ስቴትስ የህግ ረቂቅ ባለፈው መስከረም 18 2010 ዓ.ም ምህረት ድምጽ ሊሰጥበት የተወሰነ ቢሆንም መስከረም 22 ረቂቅ ህጉ በምክር ቤቱ ለውሳኔ ከተያዙ አጀንዳዎች ላይ እንዲነሳ ተደርጓል። ኤችአር 128 ድምጽ ሳይሰጥበት ለ30 ቀናት መተላለፉን ያረጋገጡልን የዩናይትድ ስቴትስ ምክር ቤት ምንጮች የኢትዮጵያ መንግስት ራሱ የመልካም አስተዳደር ማሻሻያ እርምጃዎችን ለመውሰድ ጊዜ እንዲሰጠው በመጠየቁ የምክር ቤት አባላትም ለዚህ እድል ለመስጠት ፈልገው ነው ይላሉ። በዩናይትድ ስቴትስ የኢትዮጵያ ቃል አቀባይና የህዝብ ዲፕሎማሲ ኃላፊ ግን ውሳኔው እንዲተላለፍ መንግስታቸው አልጠየቀም ሲሉ አስተባብለዋል። ረቂቅ ህጉ እንዲጸድቅ ዘመቻ ሲያደርጉ የቆዩ ትውልደ ኢትዮጵያ አሜሪካውያን ማህበረሰብ ተወካዮችና ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ግን ኤችአር 128 በፍጥነት ወደ ምክር ቤቱ አጀንዳ ተመልሶ ድምጽ እንዲሰጥበት ጥሪ ያሰሙ ነው። ትዝታ በላቸው የተለያዩ ወገኖችን አነጋግራ በርዕሰ ጉዳዩ ላይ የሚከተለውን ዘገባ አጠናቅራለች።
ኤችአር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩና የሀገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቅ ህግ ነው። ረቂቅ ህጉ ከሁለቱም የዩናይትድ ስቴትስ ፓርቲዎች ከዴሞክራትና ሪፐብሊካን የተውጣጡ 71 የምክር ቤት አባላት ደጋፊዎች አሉት። ባለፈው ሐምሌ 20 2009 ዓ.ም የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከሌሎች ተመሳሳይ የሰብአዊ መብቶችና የውጭ ግንኙነቶች ረቂቆች ጋር ወደ ምክር ቤቱ ለአጠቃላይ ውሳኔ ድምጽ እንዲሰጥበት አሳልፎ ነበር። በኢትዮጵያ ላይ የቀረበውን የሰብአዊ መብት መከበርና መንግስት ሁሉን አቀፍ እንዲሆን የሚጠይቀውን ህግ ያረቀቁት የኒው ጀርሲ ኮንግረስማን ክሪስመስ ናቸው። ባለፈው ሐምሌ ወር ታዲያ የህግ ረቂቁ ለአጠቃላይ ውሳኔ ወደ ምክር ቤቱ ሲያልፍ ህጉ ለኢትዮጵያ መንግስት ሌሎች እንዴት እንደሚያዩት መስታወት ነው ብለዋል።
This resolution is like a mirror held up to the government of Ethiopia on how others see them.
ይህ ረቂቅ ውሳኔ ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንደዚህ ነው የሚያዋጩ የሚል መልእክት ያስተላልፋል። አላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው።
Ethiopia is an important ally and partner in international peacekeeping. However, the continuing violations of human rights are absolutely unacceptable.
ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፍጹም ተቀባይነት የላቸውም።
ለህጉ መርቀቅና ማለፍ ምክንያት የሆኑትን በራሱ በዩናይትድ ስቴትስ አመታዊ የሰብአዊ መብት ሪፖርት ላይ የተዘረዘሩትን የኢትዮጵያ መንግስት የመብት ጥሰቶች ዘርዝረዋል ኮንግረስማን ክሪስመስ።
Arbitrary arrests, killings, and torture committed by security forces, restrictions on freedom of expression and the freedom of association.
በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ እየተጣሉ ያሉ እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች ሪፖርቱን ስታነቡት በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው።
የኢትዮጵያ መንግስት እነዚህን ሁሉ የመብት ጥሰቶች እንደሚፈጽም ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶችና ራሳቸው የግፉ ሰለባ የሆኑ አለያም ለወገናችን ደህንነትና ሀገራችን ሰላም እንቆረቆራለን የሚሉ ወገኖች ሲወተውቱ ቆይተዋል። በተያዘለት ቀጠሮ መስከረም 18 ቀን 2010 ዓ.ም እንደታቀደው በጠቅላላው የዩናይትድ ስቴትስ ምክር ቤት ድምጽ ሳይሰጥበት ሲቀርና መስከረም 22 ደግሞ ጭራሹን ያለምንም ማብራሪያ ከአጀንዳው ሲወጣ ህግ እንዲሆን የምክር ቤት ተወካዮቻቸውን በማሳሰብ ሲታገሉ ከነበሩት ድርጅቶች ከፊሎቹ ምክንያቱን በመጠየቅ ለምክር ቤት አፈ ጉባኤ ፖል ራያን ደብዳቤ ጽፈዋል። እነርሱም በሰሜን አሜሪካ የአማራ ማህበር፣ የፍትህና ተጠያቂነት ማዕከል፣ የኢትዮጵያ ሰብአዊ መብት ፕሮጀክት፣ የኦሮሞ ጥቅም አስጠባቂዎች ጥምረት፣ ለአዲስቷ ኢትዮጵያ ትብብር ንቅናቄ እንዲሁም የዓለም አቀፍ የሰብአዊ መብት አስከባሪ ድርጅቶች አምነስቲ ኢንተርናሽናል ዩኤስኤ፣ Human Rights Watch እና Freedom House ናቸው።
እነዚህ ድርጅቶች ከምክር ቤት አፈ ጉባኤ ፖል ራያን የተሰጣቸው መልስ ስለመኖሩ የዝግጅት እስከ ተጠናቀቀ ጊዜ ድረስ የተገለጸ ነገር ባይኖርም HR 128 በእለቱ ድምጽ እንዳይሰጥበት የተደረገበትን ምክንያት ከጅምሩ ህጉ እንዲጸድቅ ሲደግፉ ከቆዩት የዩናይትድ ስቴትስ ምክር ቤት አባላት አንዱ የኮሎራዶ ሪፐብሊካን ኮንግረስማን ማይክ ኮፍመን ደንቨር ኮሎራዶ ለሚገኘው ለኢትዮጵያ ማህበረሰብ ገልጸዋል። ማህበረሰቡ መስከረም 17 የደመራን በዓል ሲያከብር በስፍራው ተገኝተው እንኳን አደረሳችሁ ካሉ በኋላ ህጉ ከመጽደቅ የተጓጎለው በኢትዮጵያ መንግስት ውትወታ መሆኑን ተናግረዋል።
That resolution passed the Foreign Affairs Committee unanimously and was scheduled for a vote on the House floor. And that vote has been pulled thanks to the efforts of the Ethiopian government.
ያን የህግ ረቂቅ የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ በሙሉ ድምጽ ነው ያሳለፈው። እናም በሙሉ ምክር ቤቱ ሊጸድቅ ቀርቦ ነበር። ለኢትዮጵያ መንግስት ጥረት ምስጋና ይግባውና ድምጽ ሳይሰጥበት ቀረ። የኢትዮጵያ መንግስት አምባሳደር ለዩናይትድ ስቴትስ ምክር ቤት አባላት ይህን ህግ ካጸደቃችሁ በጸረ ሽብር ዘመቻው አንተባበራችሁም አሏቸው። የሆነ ሆኖ ዩናይትድ ስቴትስ የራሱን ህዝብ የሚያሸብር መንግስት እንዴት ተደግፋለች? የፖለቲካ ተቃዋሚዎችን እስር ቤት ውስጥ የሚያጉር መንግስት ዩናይትድ ስቴትስ እንዴት ነው የምትደግፈው? እንዴትስ ነው ይህንን የምናደርገው? አናደርግም።
This is a long fight on multiple fronts. And it is a fight that we cannot give up on. If we give up on this fight,
በአንድነት መቆም አለብን። ይህ ረጅም ትግል የሚጠይቅ ነው። ይህ በተለያዩ አቅጣጫዎች ትግል የሚጠይቅ ነው። ተስፋ የምንቆርጥበት የሚገባ ትግል ግን አይደለም። በዚህ ትግል ተስፋ ከቆረጥን፣ በዚህ ትግል ከተሸነፍን በኢትዮጵያ ያለው ህዝብ ነው የሚስተካከለው። ስለዚህ ህብረታችንን መጠበቅ አለብን። በኢትዮጵያ የሁሉም ዜጎችን መብት የሚያከብር መንግስት እስከሚኖር ድረስ በጋራ መቆም አለብን። እግዚአብሔር ይባርካችሁ።
Until we have a government in Ethiopia that respects the rights of all citizens. God bless you. I'm going to say goodbye.
HR 128 እንደተጠበቀው መስከረም 18 2010 ዓመተ ምህረት በጠቅላላው የዩናይትድ ስቴትስ ምክር ቤት ድምጽ ያልተሰጠበት ሌላው ምክንያት የኢትዮጵያ መንግስት ውሳኔው እንዲተላለፍ በመጠየቁ መሆኑን የዩናይትድ ስቴትስ ምክር ቤት ምንጮች ይናገራሉ። የኢትዮጵያ ተወካዮች ምክር ቤት ሲከፈት የሰብአዊ መብቶችን የሚያስከብሩና ተቃዋሚ ፓርቲዎችንም በሀገሪቱ አስተዳደር ሚና እንዲኖራቸው የሚያደርግ ህግ ያጸድቃሉ። ስለዚህ ጊዜ ይሰጠን የሚል ሐሳብ በኢትዮጵያ መንግስት ባለስልጣናት ለምክር ቤት አባላት እንደቀረበ ስማቸው እንዳይጠቀስ የጠየቁ ነገር ግን ለጉዳዩ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት ሰራተኛ ገልጸውልናል። የዩናይትድ ስቴትስ ምክር ቤት መሪዎች ህጉ አልፍም የሚል ግምት የላቸውም። የኢትዮጵያ መንግስት ለጊዜው ውሳኔው እንዲተላለፍ ስለጠየቀ እድሉን ለመስጠት ነው ብለዋል። የዩናይትድ ስቴትስ ምክር ቤት ምንጮቻችንና የኮሎራዶ ኮንግረስማን ማይክ ኮፍመን የተናገሩትን ይዘን ዋሽንግተን ዲሲ ወዳለው የኢትዮጵያ ኤምባሲ ደወልን። የኤምባሲው የህዝብ ዲፕሎማሲ ኃላፊና ቃል አቀባይ አቶ ተስፋዬ ወልዴ አስተባብለዋል።
ይሄ ከኛ የተናገረ እንደዚህ ተብሎ በሪከርድ የተቀመጠ የለም። ነገር ግን የዲፕሎማሲ ግንኙነቶች ከባላተራል ግንኙነቶች ከተለያዩ የምክር ቤት ሰዎችና ሴናተሮች ጋር ግንኙነት እና ያደርጋል ኤምባሲያችን። ግን በዚህ ውይይት ወቅት ማን በማንኛውም ጊዜ እንደሚደረግ ሁለትዮሽ ግንኙነት የሚደረጉ ምክክሮች ናቸው። በኤችአሩ ላይ እንደዚህ ተብሏል ይሄ ተብሏል የሚለውን ጽሁፎች ሲናበቡም ሌሎችም ሲናገሩ ተሰማሉ። ግን በዚህ ክቡር አምባሳደራችንም ቢሆን እዚህ ያለው ይሄን ነገር ብለው የተናገሩትና በሪከርድ ያለ ነገር የለም ምናልባት በእኔ ግምት ነው የሚል ነው። ምናልባት ይሄን ይበልጥ ደግሞ ለማለት በመንግስት ደረጃ የተነገረ ካለ ኢትዮጵያ ያሉትን ቃል አቀባይ ማነጋገር የሚሻል ይመስለኛል። ግን በእኛ ደረጃ ክቡር አምባሳደር ግርማ ይሄንን የተናገሩበትም አጋጣሚም ሁኔታዎችም የለም። ስብሰባዎቹም ግን ያው በማንኛውም ጊዜ እንደሚደረግ ግንኙነቶች ከአንድም ብቻ አይደለም ከብዙ የምክር ቤት ሰዎችም ጋር ሴኔተሮችም ጋር ውይይት ያደርጋሉ ይገናኛሉ።
አቶ ተስፋዬ እንደመከሩትም ጥያቄውን ለኢትዮጵያ ውጭ ጉዳይ መስሪያ ቤት ቃል አቀባይ አቅርበን ነበር። ለጊዜው መረጃ እንደሌላቸው ነው የገለጹልን። ኤችአር 128 የኢትዮጵያ የሰብአዊ መብቶች መከበርና ሁሉን አጠቃላይ መንግስት እንዲመሰረት የሚጠይቀው ህግ ላይ ድምጽ ሳይሰጥበት ለምን እንደቀረ የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያንን በደብዳቤ ከጠየቁት የሰብአዊ መብት ተቆርቋሪ ድርጅቶች አንዱ ፍሪደም ሃውስ ነው። ፍሪደም ሃውስ ባለፈው ጥቅምት 6 ባወጣው መግለጫ የኢትዮጵያ መንግስት ህጉ ከጸደቀ በጸረ ሽብር ዘመቻው ዩናይትድ ስቴትስን አልተባበርም ማለቱ ባዶ ማስፈራሪያ ነው የሚል መግለጫ አውጥቷል። የድርጅቱ የአፍሪካ ፕሮግራም ከፍተኛ ኃላፊ ዮሴፍ ሙሉጌታ ባድዋዛ የኢትዮጵያ መንግስት የአሜሪካ ምክር ቤት አባላት ህጉን እንዳይደግፉ ገንዘብ ከፍሎ እንደሚያግባባም መረጃ አለ ብለዋል።
የሎቢንግ ድርጅት የተመዘገበ አንድ ድርጅት የጋቨርንመንት ሪሌሽንስ ኤንድ ሎቢንግ የሚባል ነው። እንግዲህ ከዚህ ድርጅት ጋር በጃንዋሪ በዚህ አመት የኢትዮጵያ መንግስት ያደረገውን ውል ለማየት እድል አግኝቼ ነበር እና በዛ ውል መሰረት ድርጅቱ ለዚህ ስራ 150,000 የዩናይትድ ስቴትስ ዶላር በወር እንዲከፈለው ተስማምቶ ነው ስራውን እየሰራ ያለው። ያ ውል ሜሞራንደም ኦፍ አንደርስታንዲንግ ነው የሚለው ለአንድ አመት እንዲቆይ ሆኖ ጃንዋሪ 23/2017 እዚህ ባሉት አምባሳደር እና በድርጅቱ ተወካይ መካከል የተፈረመ ነው።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ ቃል አቀባይና የህዝብ ዲፕሎማሲ ጉዳዮች ኃላፊ አቶ ተስፋዬ ወልዴን እውነት የኢትዮጵያ መንግስት ይህንን ህግ እንዳይጸድቅ በየወሩ ይህን ያህል ገንዘብ ያወጣል በሚል ከአሜሪካ ድምጽ ራዲዮ ለቀረበላቸው ጥያቄ ሲመልሱ
አሁንም ሲባል ነው እነዚህ ሎቢ ግሩፖች እንደዚህ ያደርጋሉ እንደዚህ ነው የሚለው ነገር እኛ ሚሲዮኑ ዲፕሎማሲ ግንኙነቱን የሚመራው ሚሲዮኑ ነው። ሚሲዮኑ ባሰማራቸው ዲፕሎማቶች ይሄንን ግንኙነቶች እየሰራ ነው። ምክንያቱም እዚህ ያለ ነው የዲፕሎማሲያዊ ግንኙነትን ከአሜሪካ መንግስት ጋር ለማካሄድና ግንኙነቱን ወደ በለጠ ደረጃ ከፍ ለማድረግ ነው። ሌላ አጋዦች አሉ እንደዚህ ለማድረግ ነው ምናምን የሚለውም ነገር እኔ የማቀው ጉዳይ ስለሌለኝ መልስ ልሰጥሽ አልችልም። ግን እኛ እንደ ሚሽን የመጣንበትም ያለንበትም ሚሽን ይሄንን ነው።
አቶ ተስፋዬ እንግዲህ ከ5 ሚሊዮን ህዝብ በላይ በሚራብበት ሀገር ኢትዮጵያ ውስጥ ህጻናት፣ ሴቶች ችግር ውስጥ ባሉበት ሁኔታ 150,000 የዩናይትድ ስቴትስ ዶላር በየወሩ እየተከፈለ ይሄንን ህግ ለማቆም የሚደረገው ጥረት ትክክለኛ ገጽታም ስለማይሰጥ ነው ይሄ ትችት የሚሰነዘረው ብዙውን ጊዜ።
እውነት ቢሆን ትችቱ ይሆናል ነው። እኔ ግን በዚህ ደረጃ ላይ ይሄ ነው አሁን አንቺ የምትዩ ነገር እንደተፈጸመ አድርጌ የምናገረው ነገር የለኝም ማለት
አልተፈጸመም ነው የሚሉኝ።
እኔ ማቀው ነገር የለኝም።
የሰብአዊ መብት ተሟጋች ድርጅቱ ፍሪደም ሃውስ የአፍሪካ ፕሮግራም ከፍተኛ ኃላፊ የኢትዮጵያ መንግስት የኢትዮጵያ መንግስት የድንጋጌውን መጽደቅ የሚቃወመው ከቅርብ ዓመታት ወዲህ እየገነባ ያለው አወንታዊ ምስል እንዳይበላሽበት እንጂ ከዩናይትድ ስቴትስ ሽርክና በእጅጉ ተጠቃሚ ነው ይላሉ።
ዩናይትድ ስቴትስ የልማት እርዳታ ከምታደርግላቸው ከሳራ በታች የሚገኙ ሀገራት መካከል ኢትዮጵያ በጣም ብዙ ድርሻውን በመቀበል ፊት ከሚመደቡት ሀገሮች ውስጥ ነች። ከዚህ በተጨማሪ በሁለቱ ሀገራት መካከል ያለው ግንኙነት የአንድ ወገን ብቻ አይደለም። ዩናይትድ ስቴትስ በአፍሪካ ቀንድ አካባቢ ያላትን የብሔራዊ ጸጥታ ኢንትረስት ከኢትዮጵያ መንግስት ጋር በመተባበር ለማስከበር እንደምትሰራ ይታወቃል። ከዛው ጋር ተያይዞ ግን በግንኙነቱ ዩናይትድ ስቴትስ የዲፕሎማቲክ ድጋፍን ጨምሮ ለኢትዮጵያ መንግስት የልማት ድጋፍ እንደዚሁም ፖለቲካዊ ድጋፍ የተለያየ ዘርፍ ያለው ትብብር ነው እና ይሄ ድንጋጌ በምክር ቤት መጽደቁ የኢትዮጵያን መንግስት ከምንም በላይ ያሳሰበው ጉዳይ የሚመስለኝ በተለይ ከቅርብ ካለፉት 10 እና 6 7 አመታት ወዲህ የኢትዮጵያ መንግስት በአለም አቀፍ ደረጃ እየገነባው ነው ያለው ምስል ወይም ኢሜጅ እዛ ምስል ላይ ከፍ ያለ ጉዳት ያደርሳል ከሚል ስጋት ነው።
ከሁለት አመታት ወዲህ በኦሮሚያና በአማራ ክልሎች እንዲሁም በሌሎች የሀገሪቱ ክፍሎች ይፈጸማሉ የተባሉትን የሰብአዊ መብት ጥሰቶች የተባበሩት መንግስታት የሰብአዊ መብት አስጠባቂ ድርጅት የአውሮፓ ህብረትና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች መንግስት በሩን ለመርማሪዎች ከፍቶ መጠየቅ ያለባቸው አባላት እንዲጠየቁ ግፊት ሲያደርጉ ነበር። የኢትዮጵያ መንግስት ግን ጥያቄያቸውን ጆሮ ዳባ ልበስ ብሏል በማለት ያማረራሉ የመብት ተቆርቋሪ ድርጅቶች። የህግ ድንጋጌው የመፍትሄ ሐሳቦችንም ያካተተ ካልሆነም ቅጣት አዘል መሆኑን የፍሪደም ሃውስ የአፍሪካ ፕሮግራም ኃላፊ ዮሴፍ ሙሉጌታ ባድዋዛ ይናገራሉ።
የመፍትሄ ሐሳቦችን የያዘ ድንጋጌ ነው። ከነዚህ መካከል አንዱ መንግስት ተቃዋሚዎችን ማሳደዱን እንዲያቆም፣ የሰብአዊ መብት ተሟጋቾችን በሐሰት ክሶች መክሰሱን እንዲያቆም፣ ሀገሪቱ ውስጥ የወጡት አፋኝ ህጎች እንዲሻሻሉና ከተቻለም እንዲሰረዙ፣ ይህ ሆኖ የማይገኝ ሲሆን ግን የከፋ ሰብአዊ መብት ጥሰት የሚፈጽሙ የኢትዮጵያ ባለስልጣናት ላይ ከጉዞ ማዕቀብ ጀምሮ የተለያዩ እገዳዎች እንዲጣሉ የሚጠይቅ ረቂቅ ነው።
ኤችአር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩና የሀገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቀው በዩናይትድ ስቴትስ ህግ እንዲጸድቅ ከፍተኛ ዘመቻ ሲያደርጉ ከነበሩ ድርጅቶች አንዱ የኢትዮጵያ አሜሪካውያን ሲቪክ ካውንስል የተባለው ነው። ይህን ድርጅት ወክለው በዩናይትድ ስቴትስ ምክር ቤት አባላት ፊት በኢትዮጵያ ውስጥ ይካሄዳሉ ስለሚባሉት የመብት ጥሰቶች የምስክርነት ቃል ከሰጡት ትውልደ ኢትዮጵያውያን አንዱ ዲያቆን ዮሴፍ ተፈሪ ናቸው። ላለፉት በርካታ አመታት የኢትዮጵያ መንግስት ላይ ይህ መብት አስከባሪ ህግ እንዲያልፍ ከፍተኛ ጥረት ነበር፣ ብዙዎቹም ተደራግፈዋል። ይህን የተለየ የሚያደርገው ምንድነው ብለን ጠይቀናቸዋል።
ይሄኛውን ግን ማስቆም አይቻልም። ለምን? በሙሉ ኮሚቴ በሴኔቱ ያለፈ ህግ ስለሆነ። እነዚህ ሁለቱ ህጎች አንድ ላይ እየተራመዱ ያሉ በመሆናቸውና በተለይ ደግሞ የሴኔቱ ልክ እንደ ኤችአር 128 በሙሉ ድምጽ ሪፐብሊካኖቹም ዴሞክራቶቹም የደገፉት በመሆኑ አንድ ላይ ቀርቦ በሴኔት ሙሉ ምክር ቤት ላይ ካለፈና እንደተመሳሳይ ድል ካገኘ ወደ ፕሬዝደንቱ ቀርቦ ህግ የሀገሪቷ ህግ መሆን የሚችል አይተን የማናውቀው ተስፋ እስካሁን ድረስ የደረስንበትን ተስፋ የያዘ ነው።
ስማቸው እንዳይጠቀስ የጠየቁና ለህጉ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት የሥራ ባልደረባ ህጉ ከሁለቱም ፓርቲዎች ማለትም ከሪፐብሊካንና ዴሞክራት በተወከሉ 71 አባላት ስለሚደገፍ መጽደቁ አይቀሬ ነው ይላሉ።